the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምን አምሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ለዛሬ ሐሙስ ሰኔ 17 ቀን 2007 ዓ.ም የተዘጋጁ ልዩ ልዩ ቅንብሮችን ይዘናል። አብራችሁን አምሹ። አስተናጋጅ ሰለሞን ክፍሌ ሆናለሁ። ፕሮግራሙን ጽዮን ግርማ ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ከሰሎሞን አባተ እንስማ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። ደቡብ አፍሪካ ከዓለም አቀፉ የወንጀል ፍርድ ቤት አባልነት ልትወጣ እንደምትችል አስታወቀች። ይህ ማስፈራሪያ የወጣው የሱዳኑ ፕሬዚደንት ኦማር ሐሰን አልበሽር በተመሠረተባቸው የጅምላ ፍጅት ክስ እጃቸው እንዲያዝ ፍርድ ቤቱ ያወጣውን ማዘዣ ደቡብ አፍሪካ ተፈጻሚ ባለማድረጓ በተነሳው ውዝግብ ምክንያት ነው። የደቡብ አፍሪካ መንግሥት ቃል አቀባይ ጄፍ ራዴብ ዛሬ ከተካሄደ የካቢኔው ስብሰባ በኋላ በሰጡት መግለጫ ከፍርድ ቤቱ አባልነት የመውጣቱ ውሳኔ የመጨረሻው እርምጃ እንደሚሆን ጠቁመው በቅድሚያ ግን ፍርድ ቤቱን ያቋቋመውን የሮማ ድንጋጌ መንግሥታቸው እንደሚፈትሽና እንደገና እንደሚገመግም አመልክተዋል። የኒጀር ወታደሮች በምድርና በአየር ባካሄዱት ዘመቻ 15 የቦኮ ሐራም ተዋጊዎችን መግደላቸውንና 20 መያዛቸውን የሀገሪቱ ጦር አስታወቀ። በጥቃቱ እርምጃ ብረት ለበስ ተሽከርካሪዎችና 26 ሞተር ቢስክሌቶች መውደማቸውን የመከላከያ ሚኒስቴሩ ያወጣውና በሀገሪቱ ራዲዮ ትናንት ምሽት ላይ የተነገረው መግለጫ አስታውቋል። ቦኮ ሐራምን ከአካባቢው ለማጥፋት በሚል እየተካሄደ ባለው የምዕራብ አፍሪካ መንግስታት ጥምረት ውስጥ ኒጀር ቁልፍ ሚና እየተጫወቱ ከሚገኙት ሀገሮች አንዷ ነች። የእስላማዊ መንግስት ቡድን ተዋጊዎች ሶሪያ ውስጥ ዛሬ አዲስ ጥቃት ከፈቱ። ጥቃቱ የተከፈተው በኩርዶች በተያዘችው ኮባኔ ከተማ ላይ ሲሆን በአብዛኛው የኩርዶች ከተማ የሆነችውን ሐሳካንም ለመያዝ በመንግሥት ቁጥጥር ስር ባሉ ግዛቶች ውስጥ እየገፉ መሆኑ ተዘግቧል። የእስላማዊ መንግሥት ቡድን ተዋጊዎች ባለፉት ተከታታይ ሳምንታት ከኩርድ ኃይሎች ጋር ባካሄዷቸው ውጊያዎች ተከታታይ ሽንፈቶች ሲያጋጥሟቸው እንደቆየ ይታወቃል። አይሲል የኮባኒውን ጥቃት ዛሬ የጀመረው በቱርክና በሶሪያ ድንበር ላይ ባደረሰው የአጥፍቶ ጠፊ ፍንዳታ ነው። በዛሬው ውጊያ ብዙ ቁጥር ያለው ሰው መገደሉንና መቁሰሉን የሶሪያ የሰብአዊ መብቶች ቃፊር የሚባለው ቡድን አመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ነገ ወደ ኦስትሪያ ዋና ከተማ ቪየና ይበራሉ። ምክንያቱ ከኢራን ጋር በተያዘው የሀገሪቱ የኒውክሌር መርሃ ግብር ላይ ስምምነት ለመፈራረም የተቆረጠው ቀነ ገደብ የሚያበቃው የፊታችን ማክሰኞ በመሆኑ ከዚያ በፊት መካሄድ ያለባቸውን ንግግሮች ለማጠናቀቅ እንደሆነ ተገልጿል። የኢራን ዜና አገልግሎት ኢርና ዛሬ ባወጣው ዘገባ የመጨረሻዎቹን ድርድሮች ለማካሄድ ሚስተር ኬሪና የኢራኑ አቻቸው ጃቫድ ዛሪፍ ከነገ በስቲያ ቅዳሜ ይገናኛሉ። የኢራን የበላይ መሪ አያቶላ አሊ ኻሜኔ ባለፈው ሚያዝያ ከተደረሰው የቅድሚያ ስምምነት አንዳንድ ነጥቦች በማፈግፈጋቸው ምክንያት ምናልባት ቀነ ገደቡ እንዲራዘም ሳይጠየቅ አይቀርም እየተባለ ነው። ሰሜን ኮሪያና ደቡብ ኮሪያ የኮሪያን ጦርነት 65ኛ ዓመት ዛሬ ዘክረው ውለዋል። የኮሪያው ጦርነት የተጀመረው ልክ የዛሬ 65 ዓመት በዛሬው ዕለት ሲሆን በጦርነቱ ውስጥ በሚሊዮኖች የሚቆጠሩ ሕይወቶች ጠፍተዋል። ሁለቱ ሀገሮችም ከጦርነቱ በኋላ እስከ ዛሬ በዘለቀ ሁኔታ ሙሉ በሙሉ ተለያይተው ሁለት ሀገር ሆነዋል። በደቡብ ኮሪያ ዋና ከተማ ሶል ላይ በተከናወነውና 3000 የሚሆኑ አርበኞች፣ የመንግሥት ባለሥልጣናትና ሌሎችም ዜጎች በተገኙበት ሥነ ሥርዓት ላይ የሀገሪቱ ጠቅላይ ሚኒስትር ሁዋን ኪዮ አ ባደረጉት ንግግር የኮሪያ ልሳነ ምድር ዛሬም መረጋጋት እንደራቀው ነው ብለዋል። ዩናይትድ ስቴትስን በመራገም በተካሄደው የሰሜን ኮሪያ ዝክር ላይ ደግሞ የሀገሪቱ ብሔራዊ የመከላከያ ኮሚሽን ባወጣው መግለጫ ለያኔው ጦርነት ተጠያቂዋ አሜሪካ እንደሆነች አመልክቶ እነዚያን የወዳደሉ የዩናይትድ ስቴትስ አራዊት ኢምፔሪያሊስቶች ለመበታተን ዓለም በአንድ ላይ ማበር አለበት ብሏል። ጦርነቱ ሰኔ 18 1942 ዓ.ም ሲጀመር በኢትዮጵያ የዘመን አቆጣጠር መሆኑ ነው። ቻይና የሰሜን ኮሪያን ኃይሎች የደገፈች ሲሆን አሜሪካና አበሮቿ ደግሞ ከደቡብ ኮሪያ ጎን ቆመዋል። ጦርነቱ ከሦስት ዓመት በኋላ ሲቆም የሰላም ስምምነት ባለመፈረሙ ሁለቱ ሀገሮች ዘወትር በጦርነት ሁኔታና ተጠንቀቅ ላይ እንዳሉ እነሆ 65 ዓመታት ተቆጥረዋል። ከሁለት ዓመታት በፊት በቦስተን ማራቶን ላይ ጥቃት ካደረሱት ወንድማማቾች ታናሹ በሆነው ጆሃር ሳርናየቭ ላይ ትናንት የሞት ፍርድ ከመተላለፉ በፊት ስላደረሰው ጉዳት ይቅርታ ጠይቋል። ታላቅ ወንድሙ ታሜርላን ሳርናየቭ በዚያው ሰሞን በተደረገው የአድን ዘመቻ መገደሉ ይታወሳል። የዜናው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን እስከ ምሽቱ አንድ ሰዓት ተኩል ቆዩ።
ሰሎሞን አባተን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ አካሉ ዜናዎች ጋር ይመለሳል። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ የኢትዮጵያ አየር መንገድ የጀመረውን አዲስ በረራ ምክንያት በማድረግ ወደ አዲስ አበባ የመጣው የሎስ አንጀለስ የልዑካን ቡድን ከአዲስ አበባ የንግድ ምክር ቤት ጋር የመግባቢያ ሰነድ ተፈራርሟል። የአውሮፕላን በረራው መጀመር በዩናይትድ ስቴትስ ትልቁን የካሊፎርኒያ ምጣኔ ሀብት ከኢትዮጵያ ጋር ለማገናኘት ፋይዳ ይኖረው ይሆን? እስክንድር ፍሬው ከአዲስ አበባ በልዑካኑ ቡድን ጉብኝት ላይ ዝርዝር ዘገባ አድርሶናል።
ባለፈው 2014 ብቻ 44 ሚሊዮን ሰዎች የጎበኟት፣ በዚሁ ዓመትም ከ570 ቢሊዮን ዶላር በላይ የኢኮኖሚ እንቅስቃሴ የታየባት፣ በርካቶች ለጉብኝት የሚመርጧት የሆሊውዷ ሎስ አንጀለስ የኢትዮጵያ አየር መንገድ ቀጣይ መዳረሻ ሆናለች። አየር መንገዱ የጀመረውን በረራ አስመልክቶ ወደ አዲስ አበባ የመጣው የልዑካን ቡድንም ነው ሎስ አንጀለስን የማስተዋወቅ ዝግጅት በሸራተን አዲስ ያካሄደው። በስፍራው ለተገኙት የመገናኛ ብዙሃን ባለሙያዎችና ሌሎች እንግዶችም በምስል ጭምር የተደገፈ ገለጻ ተደርጓል። ከሎስ አንጀለስ የከንቲባ ጽፈት ቤት፣ ከቱሪዝም ቦርድ፣ ከአውሮፕላን ማረፊያው ኃላፊዎች እንደዚሁም ከንግዱ ማህበረሰብ የተውጣጡ 8 ሰዎች በልዑካን ቡድኑ ውስጥ ተካተዋል። ከልዑካን ቡድኑ አባላት አንዱ የሎስ አንጀለስ የንግድ ምክር ቤት ዓለም አቀፍ ተቀዳሚ ምክትል ፕሬዝዳንት ካርሎስ ቫልደራማ የጉብኝታቸውን ዓላማ ለቪኦኤ አብራርተዋል።
One of the reasons as to why we are here is as you know, Ethiopian Airlines has started flights from Los Angeles.
እዚህ ከመጣንባቸው ምክንያቶች አንዱ አንተም እንደምታውቀው የኢትዮጵያ አየር መንገድ ከትናንት በስቲያ ሰኞ ወደ ሎስ አንጀለስ በረራ መጀመሩ ነው። እለቱ በሁለቱ አገሮች ታሪክ የኢትዮጵያ አየር መንገድ ለመጀመሪያ ጊዜ ሎስ አንጀለስንና አዲስ አበባን ያገናኘበት ነው። ይህ ለኛ አስፈላጊ ነው፣ ምክንያቱም የኢትዮጵያ አየር መንገድ በአፍሪካ ከሚገኙ ታላላቅ አየር መንገዶች አንዱ መሆኑን እናውቃለን። ስለዚህ የዚህ አየር መንገድ በሳምንት 3 ቀን ከኢትዮጵያ ወደ ሎስ አንጀለስ መብረር መጀመሩ ለኛ ከኢኮኖሚ አንጻር ጠቃሚ ነው።
ከዚህ በተጨማሪ ግን አነስ ያለ የንግድ ልዑካን ቡድን በማምጣት ከመንግስት የሥራ ኃላፊዎችና የንግድ መሪዎች ጋር ተነጋግረናል ብለዋል ቫልደራማ። ከአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት ጋርም የጋራ የመግባቢያ ሰነድ መፈራረማቸውን ገልጸዋል።
We signed an MOU, a memorandum of understanding, because we recognize that the Addis Ababa
የጋራ መግባቢያ ሰነድ የተፈራረምነው የአዲስ አበባ የንግድ ምክር ቤት በአገሪቱ ካሉት ትልቁ መሆኑን በመገንዘባችን ነው። ልክ እንደኛ ሁሉ በቀጥታ አነስተኛና መካከለኛ የንግድ ተቋማትን ይወክላል። የኛ ዓላማ አባሎቻችን እርስ በርስ መተዋወቅ እንዲጀምሩ ነው እና በጋራ የበለጠ የንግድ ሥራ መስራት እንዲችሉ ድልድይ መሆን ነው። ይህ ደግሞ በአዲስ አበባና በሌሎችም የአገሪቱ አካባቢዎች ለኢኮኖሚ እድገት ያለው አቅም ከፍተኛ መሆኑን ከመረዳታችን የመነጨ ነው። በመሰረተ ልማት ግንባታ፣ በትምህርት፣ በኃይል፣ በቤቶች ግንባታና በሌሎችም ዓለም አቀፍ ንግድ ማለት ምርቶችንና አገልግሎቶችን መሸጥ ብቻ እንዳልሆነም እንረዳለን። መረጃ መለዋወጥንም ጭምር ያካትታል። በጋራ የመግባቢያ ሰነድ ላይ ለናደርግ የምናስበው ይህንኑ ነው፣ የበለጠ የንግድና የኢኮኖሚ መረጃዎችን መለዋወጥ።
ከልዑካን ቡድኑ አባላት አንዱ የሆኑት ትውልደ ኢትዮጵያዊው ሳምሶን መንግስቱ በትልቅነቱ በዩናይትድ ስቴትስ ሁለተኛ፣ በዓለም ደግሞ አምስተኛ የሆነው የሎስ አንጀለስ አውሮፕላን ማረፊያ ምክትል ስራ አስፈጻሚ ዳይሬክተር ናቸው። ያሁኑ የልዑካን ቡድን ጉዞ የመጀመሪያና የንግድ ድሎችን ለማጥናት በር የሚከፍት እንደሆነ ይናገራሉ።
እንግዲህ ዋናው የዚህ አዲስ ፍላይት መጀመሩ ጥሩ ነው። የሚቀጥለው እንግዲህ ምን አይነት የንግድ ድል አሉ ብለው ለማጥናት አንደኛውን ለማጥናት ነው አገሪቱ ሁኔታ የማይቻል ወይ ምን አይነት ንግድ ውስጥ መሰማራት እሱን ለመጀመር ነው ይሄ መጀመሪያው ነው ከዚህ እንግዲህ ይቀጥላል
እርሶ እንግዲህ አብረዋቸው ነበሩ ከአዲስ አበባ ንግድ ምክር ቤት ጋር የመግባቢያ ሰነድ ሲፈራረሙ ይመስለኛል ምንድነው በአጠቃላይ በሉካም ቡድኑ አካባቢ ያለው መንፈስ አሁን ይሄን ከመስከተል አንጻራው የተፈጠረው ግንኙነት ከመስከተል አንጻር
በጣም የተንቀሳቀሰ ይመስለኛል በተለይ በሎስ አንጀለስ ያለው የኢትዮጵያ ኮሚኒቲ በጣም ይሄንን የሚፈልገው ነበር እዚህም ኢትዮጵያን ኤርላይንስ ነገሩን በደንብ አስተዋውቆ ስሜት እንደሚገፋፋ ተስፋ አለን እና ሰክሰስፉል ይሆናሉ ብለን ነው የምንገምተው
የሉካም ቡድኑ አባላት እንዳሉት ያሁኑ የአዲስ አበባ ቆይታቸው የመጀመሪያ ጉዞ የመጀመሪያ ጥናት ነው ምናልባት ወደፊት ግን በርካታ አባላት ያሉት የሉካም ቡድን ሊመጣ እንደሚችል ጠቁመዋል ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ
ቀጣዩ ኢትዮጵያውያን በአሜሪካ በአዲስ አበባ
ኢትዮጵያውያን ከመጪው እሁድ ጀምሮ ለአንድ ሳምንት እዚህ ዋሽንግተን ዲሲ አካባቢ ይገናኛሉ። ከካናዳ፣ ከአውሮፓ፣ ከኢትዮጵያም ጭምር ይሰባሰባሉ። በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን አመታዊ በዓሉን እዚህ ዲሲ አካባቢ ስለሚያከብር መንስኤው መገናኛው ምክንያቱ ያ ነው። ታዲያ ይሄ የስፖርት ስብስብ ሌሎች በርካታ ስብስቦችንና ግንኙነቶችን እየፈጠረ ነው። በማህበራዊ ጉዳዮች፣ በፖለቲካ፣ በሃይማኖት ዘተረፈ ለሚገናኙ ኢትዮጵያውያን ሰበባቸው አገናኛቸው ይሄው የስፖርት ፌዴሬሽን ነው። በዚሁ መሰረት ከየስቴቱ የሚመጡትን የኢትዮጵያውያን ማህበረሰብ ማዕከሎችና የሃይማኖት ተቋማትን የሚያገናኝ አዘጋጆቹ እንደሚሉት በአይነቱ የመጀመሪያ የሆነ አገር አቀፍም ይሉታል ጉባኤ የዛሬ ሳምንት ሰኔ 24 ቀን ወይም ጁላይ 1 እንደ ፈረንጆቹ አቆጣጠር ይካሄዳል። ቦታውም ዩኒቨርሲቲ ኦፍ ሜሪላንድ የስብሰባ አዳራሽ ነው። አዘጋጁ በእንግሊዝኛው ምህጻረ ቃል DREAM ድሪም የኢትዮጵያውያን ኮንሶርቲየም በአማርኛ የኢትዮጵያውያን ማህበረሰብ ድርጅቶች የሰሜን አሜሪካ የወል ቤትስ ይባላል። ምንድን ነው እሱ? አላማውስ? በዩናይትድ ስቴትስና በካናዳ የሚገኙ የማህበረሰብ ማዕከሎችን በአንድነት የሚያስተዳድር የሚያስተባብር ወይስ ምን? ሌሎች ጥያቄዎችንም እያነሳው ከዋና ጸሐፊው ጋር ተወያይቻለሁ። ዶክተር ሚካኤል አጎናፍር ይባላሉ። አመሰግናለሁ ዶክተር ማይክ። እስቲ ከአላማውን ጀምር።
ይሄ እንቅስቃሴ ከተጀመረ አንድ ሁለት ዓመት የሞላው ሲሆን የተለያዩ ኢኒሼቲቮችን ወይንም የጋራ የሆኑ የማህበራዊ ግልጋሎትን የሚሰጡ ተቋሞች ሲቋቋሙ ሰንብተዋል። በተለያዩ የአሜሪካን ክፍለ ግዛቶች የኮሚኒቲ ሴንተር ወይንም ማዕከሎች አሉ። ከዚህ በተጨማሪ ደግሞ የሃይማኖት ድርጅቶች አሉ። ሁነኛ የሆነ ጠንካራ የህብረተሰብ ድርጅት ግን ሊያሰጡት የሚችሉትን ጥቅሞች ያገኘን አይደለንም የሚሉ ብዙ ክፍሎች ስለነበሩ የዛሬ ሁለት ዓመት ይህንን እንቅስቃሴ ስናደርግ እስቲ የተለያዩትን ድርጅቶች የሚያቀራርብ የጋራ የሆነ መድረክ ፕላትፎርም መፈጠር የተሻለ አማራጭ ነው። ተጨማሪ ድርጅቶችን ማቋቋም ሳይሆን ያሉትን የሚያቀራርብ የጋራ መድረክ ቢኖር ለሁሉ ነገር ምቹ ነው የሚል ሐሳብ አላቸው። በተለይ ልምድ ያላቸው ይሄንን እንቅስቃሴ ከጅምሩ ሲያበረታቱ የነበሩ ሰዎች የጋራ የሆነ ትብብር ማበጀት አለባቸው የሚለው ነገር ስላመዘነ ነው ይሄንን ድርጅት ማደራጀት የጀመርነው። ከአመት በላይ አስቆጥሯል እንግዲህ ከተመሰረተ። አትራፊ ያልሆነ ከፖለቲካና ከሃይማኖት ነጻ የሆነ ቅርርብ ለመፍጠር ነው በድርጅቶች መሃል።
ይሄን የወል ቤት ወይም የጋራ ስታስቡ ግን ቅድም እንዳሉት አሁን በየስቴቱ ወይም በየክፍለ ግዛቱ የኢትዮጵያ ማህበረሰብ ማዕከሎች አሉ። አሁን ዲሲ አካባቢ እንኳን 3-4 አሉ። ምን ይሰራሉ? ተገቢ ነገር ሰርተዋል ወይ? ሌላ ጉዳይ ነው። ግን ሁሉም የየራሱ አላማ የተቋቋመ በት አላማ ስላለው እንዴት አርጋችሁ ነው የምታሰባስቧቸው? የሃይማኖት ተቋማትም ብለዋል ይጨምራል እንደ ሃይማኖቶችን በነገራችን ላይ
በመሰረት የጋራ ፕላትፎርም ስለሆነ በተወሰነ የማህበራዊ አገልግሎቶች ላይ ሃይማኖት ተቋሞችም ቢሆኑ ለምሳሌ ስለወጣት፣ ስለአዛውንት የመሳሰለ ወይንም ስለጤና የመሳሰለ ፍላጎቶች ባሉባቸው ቦታዎች ላይ ይሄ የካፓሲቲ ቢልዲንግ ኢንስቲትዩሽን ስለሆነ አቅም ለማለት ያዳግታል። ዋናው ምንድነው እያንዳንዱ ከ30 በላይ የሚደርስ የኢትዮጵያ ማህበራዊ ማህበረሰብ ተቋሞች አሉ። በየስቴቱ ያሉትን ጨምሮ ዲሲ አካባቢ 5 የሚደርሱ አሉ። ግን ሁሉም የተለያየ አቀራረብ ቢኖራቸው ግልጋሎታቸው በአብዛኛው ተመሳሳይ ነው። ማህበረሰቡን በማህበራዊ አገልግሎት ማጠናከር ነው። ቢያንስ በእኛ ግምት በወጣቶች ዙሪያ ሁሉም ሰው ፍላጎት አለው የወጣት ልማትን የወጣት
ወደ ወጣቶቹ እንሄዳለን። ግን አሁን ቀደም ሲል እንደጠየቅኩት ወይም እዚህ በራሪ ወረቀታችሁ ላይ እንደማየው ግን የኢትዮጵያውያን ማህበረሰብ ድርጅቶችን ነው የምታሳተፉት የምታሰባስቡትና አሁን የሃይማኖትም ሊገባ ይችላል ብለውኛል። መልካም፣ ግን ምን ያህል መቀራረብ ይኖራል? ሁሉም የየራሱ ደንብና ስርዓት አለ የተቋቋመበት። የሃይማኖቶቹንም ስናየማ እንደውም ፈጽሞ የተለየ ነው ከማህበረሰብ ማዕከል አሰራርና እንዴት አርጋችሁ ነው እነዚህን የሁሉንም ዓላማ አጣጥማችሁ አንድ የጋራ ማዕከል የምትፈጥሩት? እንደው አካሄዱን ነው የምለው።
ኮንሶርቲየም የተባለበትን ምክንያት ለዛ ነው። ምናልባት የአማርኛው አጠቃቀም የወል ቤት የሚለው ከታወቀው ደራሲና ባለቅኔ ጸጋዬ የተወሰደ ቢሆንም ሀሳቡ በኮንሶርቲየም ደረጃ ድርጅቶች ሲደራጁ ሁሉም የተቋቋመበትን ዓላማ ይዞ በተወሰነ ጉዳዮች ላይ የትብብር መድረክ ማበጀት ነው። የጋራ የሆኑ ጉዳዮች ላይ ትብብር መድረክ በማበጀት አልፎ አልፎ በሚኖሩ የጉባኤ ወይንም የአወቃቀር ዝግጅቶች ትብብርና የጋራ አካሄዶችን የመፍጠር ጉዳይ ይሆናል። ስለዚህ እያንዳንዱ የተቋቋመበትን ዓላማ አይስትም፣ ስራውንም የሚያቆምበት ምክንያት የለም። የሚያዋህድ ድርጅትም አይደለም በመሰረቱ። ነገር ግን መሰረታዊ የሆኑ የህብረተሰቡ ማህበራዊ ፍላጎቶች የተባሉ ሁሉም በጋራ የሚያምንባቸው ጉዳዮች ላይ የጋራ መድረኮች ይኖሯቸዋል፣ የጋራ ኦፊሶች ይኖሯቸዋል። የወልቤት የሚያሰኘው ነገር ሁለት አይነት ግንዛቤ ያለው፣ አንዱ ቁሳዊ ተፈጥሮ ምንድን ነው፣ በየቦታው የጋራ የሆነ የማህበራዊ ግልጋሎት መስጫ ህንፃ የመፍጠር ጉዳይ ነው። እያንዳንዱ የተቋቋመ ድርጅት የራሱ ህንፃ የመኖር ሁኔታው እጅግ ፋይናንሻሊ ፊዚብልም ስለማይሆን አንድ የግልጋሎት ማዕከል ቢኖረን በጋራ የምንገነባው አብረን መጠቀም እንችላለን የሚል ግምት አለን። ይሄ እንግዲህ በህንፃና በግንባታ ደረጃ ያለውን ነገር ነው። ሁለተኛው ደግሞ እነዚህ ድርጅቶች ትስስር ያስፈልጋቸዋል። በተወሰነም ጊዜ በአመትም የተወሰነ ጊዜ አሁን እንደምናደርገው በመጪው ጁላይ ላይ ድርጅቶቹን በአንድ ቦታ ላይ በማምጣት የልምድ ልውውጥ እንዲያደርጉ ጠንካራ የስራ ልምድ ያለበትን ቦታ እንዲህ አይነት ካልተለመደበት ቦታ ጋር ማገናኘት ትስስር መፍጠር ነው አላማው እና በእርግጥም ማዋሃድ የሚል አይነት ግንዛቤ ስለማይሆን ድርጅቶች የቋቋሙበትን እንትን አይስቱ።
ዝግጅቱን ከጀመራችሁ መሰናዶ ከጀመራችሁ ቅድም እንደገለጡ 3 ዓመት ሆኗል። ለምን ዘገያችሁ? አሁን የዛሬ ሳምንት የመጀመሪያውን ጉባኤ ልታረጉ ነው እንደመሰለኝ።
የዛሬ አመት ሰፕቴምበር ላይ ነው የምስረታ ጉባኤ ያደረግ ነው በዚህ በዲኤምቪ ወይም ዲሲ ሜትሮ ኤሪያ ላይ። የቀረውን በሙሉ ደረጃ በደረጃ እያሳተፍን ለመምጣት ከአለፈው እንግዲህ አሁን 9 ወር ገደማ መሆኑ ነው ጥሪ አድርገናል። በዚህ በአሁኑ ደግሞ በመላው ኖርዘርን አሜሪካ ካናዳን ጨምሮ ያሉ የኮሚኒቲ ማህበራትን በመጋበዝ የመጀመሪያ ደረጃ ቅርርብ መፍጠር ይጠይቃል። በአንድ ጊዜ ሰውን እና ድርጅቶችን ኑና በአንድ ላይ ግንባር እንፍጠር የሚባል አካሄድ መቼም ተግባራዊ ስለማይሆን የመጀመሪያው ደረጃ ትውውቅ፣ የአሁኑ ኮንፈረንስ ወይንም ኮንቬንሽን በየአመቱ ፖርቱን ፌስቲቫል ተከትሎ እንዲህ አይነት ባህል ብናዳብር ቅርቡን ኦልሬዲ መፍጠር ይቻላል።
ግባችሁ እንግዲህ ቅድም እንደገለጡት በየስቴቱ ካናዳን ጨምሮ ያሉትን የኢትዮጵያ ማህበረሰብ ማዕከሎች ምን ያህል ሰርተዋል፣ ህብረተሰቡ የሚፈልገውን አሟልተዋል ወይ ብላችሁ መርምራችሁ በጋራ ቢሰራ ደግሞ አንድ ውጤት ያለው ነገር ይገኛል በሚል ነው። ለዚሁም ነው እንግዲህ ጁላይ 1 ወይም ሰኔ 24 የዛሬ ሳምንት ስብሰባ የምታደርጉት። ግን የስንቶቹን ይሁንታ አግኝታቸዋል ለዛሬ ሳምንት ጉባኤ?
አድማጮች፣ ዝግጅት አላበቃም። ሁለተኛው ክፍል በሚቀጥለው ሳምንት ይቀርባል። አሁን ዲሞክራሲ በተግባር በኢትዮጵያ ባለፈው ግንቦት 16 ቀን በተካሄደው 5ኛው ብሔራዊ ምርጫ ገዢው ፓርቲ ኢህአዴግ እስካሁን ይፋ ከተደረጉ ጊዜያዊ ውጤቶች 100% ማሸነፉ ተገልጿል። ይህን ለማድረግ ያስቻሉ አደረጃጀቶችና የፖለቲካ አምዶች ምንድን ናቸው? በዋሽንግተን ዲሲ ፍሪደም ሃውስ ተቋም ባለፈው ሳምንት ረቡዕ የተካሄደ አንድ ውይይት አጠቃላይ የኢትዮጵያን የፖለቲካ ሂደትና የተቋማት ነጻነትን የመረመረ ነበር። ገዢው ፓርቲ ኢህአዴግ መንግሥታዊና የምጣኔ ሀብት አቅሞችን በስፋት ተጠቅሞ ሕዝቡን የማደራጀት ብቃቱን ምሁራን ትንተና ሰጥተውበታል። በውይይቱ ከተሳተፉ መካከል ጋዜጠኛ ስመኝሽ የቆየ አንዷ ስትሆን ኢህአዴግ ምርጫ በተቃረበ ቁጥር ጋዜጠኞችን ማዋከቡ የተለመደ ሆኗል ትላለች። በኢትዮጵያ የፖለቲካ እንቅስቃሴና የመገናኛ ብዙሃን ነጻነት በአሁኑ ጊዜ ምን ይመስላል ሲል ባልደረባችን ሄኖክ ሰማግዘር ላቀረበላት ጥያቄ መልስ በመስጠት ትጀምራለች።
በተለይ እኔን እንግዲህ ጋዜጠኛ ነኝ በሙያዬ ለረጅም ጊዜ በኢትዮጵያ ጋዜጠኝነት ላይ ሰርቻለሁ እና እኔን የሚመለከተኝ የሚዲያው ጉዳይ ስለሆነ በብዛት ያወራሁት እሱ ላይ ነው። በኢትዮጵያ ያለው የሚዲያ ሁኔታ በአጠቃላይ ከ2005 ምርጫ በኋላ በጣም እያሽቆለቆለ ሄዶ አሁን ያለንበት የከፋ የምንለው ደረጃ ላይ ደርሷል። ከ2005 በፊት የነበሩ አብዛኞቹ ጋዜጦች እና የግል የሚዲያ ተቋማት ከመንግስት በደረሰባቸው ጫና እስርና በተለያዩ ምክንያቶች ከገበያ ወጥተዋል። ጋዜጠኞች ታስረዋል። ብዙዎች ተሰደዋል። አሁን ምርጫው በግንቦት ላይ በነበረው ምርጫ ቀደም ብሎ ከአንድ ዓመት አስቀድሞ ደግሞ እንዲሁም ኢንተርኔት ላይ በሶሻል ሚዲያ ላይ አክቲቭ የነበሩ ጋዜጠኞችና አክቲቪስቶች እንዲሁ የታሰሩበት ሁኔታ ነው ያለው። እሱን ተከትሎ የተለያዩ ሚዲያ ተቋማት ተዘግተዋል። የተለያዩ ጋዜጠኞች ከሀገር ወጥተዋል። ስለዚህ በአጠቃላይ ስንመለከተው መንግስት ሚዲያን እና በተጨማሪም ደግሞ የማህበራትና መንግስት ያልሆኑ ተቋማትን በፍርሃት የሚመለከትበት ሁኔታ ላይ ነው ያለው እና በጣም አስቸጋሪ ምናምን።
ይሄ ከምርጫ ፖለቲካ ጋር የተያያዘ ነው ብለሽ ታስቢያለሽ? ምክንያቱም እንግዲህ ከዚህ ቀደም ጋዜጠኞች የታሰሩበትንም ወቅት በምንመለከትበት ጊዜ በኒውዮርክ መሰረቱን ያደረገው የጋዜጠኞች መብት ተሟጋች ቡድን ሲፒጄ ጋዜጠኞች የሚታሰሩት ምርጫ በቀረበ ቁጥር ነው ሲል የሚያቀርባቸው ዘገባዎች አሉ። እንዴት ታያለሽ አንቺ? ከምርጫ ጋር የሚያያይዘው ነገር አለ ብለሽ ካሰብሽ እንዴት?
ልክ እንዳልከው ነው። ከዚህ በፊት የነበሩትን ልምዶች ስንመለከት፣ አሁንም የሆነውን ያለውን ስንመለከት ምርጫ በሚደርስበት ጊዜ መንግስት ጠንከር ያሉ እርምጃዎችን በጋዜጠኞች ላይ፣ በሚዲያ ተቋማት ላይ እና በማህበራት እና በመሳሰሉት የሰብአዊ መብት ተሟጋቾች ላይ እርምጃዎች ይወስዳል። ይህንን በምናይበት ጊዜ ምርጫ በደረሰ ጊዜ መንግስት እነዚህ ተቋማቶች ሊያሰሙ የሚችሉትን ድምጾች ምን ያክል እንደሚፈራቸው ነው የምናየው። የባለፈውን የ2010 ምርጫ ብንመለከት ከምርጫው አንድ ዓመት ቀደም ብሎ ነው የጸረ ሽብር ህጉና የአዲሱ የማህበራት አዋጅ እንዲወጣና ተግባራዊ እንዲሆን የተደረገው። አሁንም ተመሳሳይ ሁኔታ ነው የምናየው። ስለዚህ መንግስት በራሱ መተማመን ሳይችል ሲቀር ውስጡ ያለው የፖለቲካል ጥንካሬ ጥሩ ሳይሆን ሲቀር የሚያሳየው ነጸብራቅ ነው ብዬ ነው የማስበው።
ይሄ ሁኔታ ደግሞ ለአንቺ በጣም ቅርብሽ ነው። አንቺም ከሀገር የወጣሽበት ምክንያት ይኸው ነው። አብረውሽም ይሰሩ የነበሩ ጋዜጠኞች ከሀገር የወጡም አሉ፣ በእስር ቤትም የሚገኙ አሉ። አጠቃላይ ሁኔታውን በምትመለከች ጊዜ እንዳንቺ አይነት ወጣት ጋዜጠኞች ኢትዮጵያ ውስጥ ለመስራት ከሚደቀኑባቸው ፈተናዎች ከፖለቲካ ጫና ውጪ ሌሎችንም ስትጠቅሽ ነበረ ዛሬ ፍሪደም ሀውስ በተካሄደው የፓናል ውይይት ላይ እነሱስ ምንድን ናቸው? እንደው አጠቃላይ ስዕሉን ሙሉ ስዕሉን አሳየን እስኪ።
በኢትዮጵያ ያለው አሰራር ምንድን ነው? የመንግስት ድምፅና የተቃዋሚ ድምፅ ብሎ የሚከፋፈል ነገር አለ። ወይ የመንግስት ሚዲያ ይሆንና የመንግስትን ድምፅ የሚያስተጋባ ይሆናል፣ ወይ ደግሞ የግል ሚዲያ ብለን የምናያቸው በአብዛኛው የተቃዋሚዎችን ድምፅ የሚያንጸባርቁ ወይም ኮምፕሊትሊ ወደ ሌላኛው ጥግ የሚፈረጁ ናቸው። በመሀል ሆኖ ትክክለኛውን የጋዜጠኝነት መስፈርቶች ተከትሎ ኤቲክስ ተከትሎ የሚሰራ ሚዲያ በጣም ገና እንጭጭ ላይ ሆኖ ከላይ ካናት እየተቀጠቀጠ ያለ ፕሮፌሽን ነው።
ይህን አስመልክቶ የዓለም የመገናኛ ብዙሀን ነጻነት ቀን ከፕሬዚዳንት ባራክ ኦባማ ጋር ከሌሎች ሶስት የመገናኛ ብዙሀን ነጻነት አቀንቃኞች ጋር ሆናችሁ ከፕሬዚዳንቱ ጋር ተወያይታችሁ ነበረ። ምናልባትም በእኛም ዝግጅት የተናገርሽበት ጉዳይ ነው። ግን እንደው ጠቅለል ለማድረግ በዚህ ምርጫ ዓመት በአጠቃላይ ደግሞ ዩናይትድ ስቴትስ በኢትዮጵያ የምትከተለውን ፖሊሲ አስመልክቶ ከፕሬዚደንቱ ጋር የተነጋገራችሁትና በአንቺ ደግሞ ሊለወጥ ይችላል የምታያቸው ሀሳቦች ምንድን ናቸው? ያው ተቃውሞውን አሉታዊ የሆነውን እንሰማለን፣ ግን ምን ሊደረግ ይችላል በአንቺ እይታ?
እኔ ሁሉም ነገር ጨለማ ነው ብዬ አላስብም። ኢትዮጵያ ውስጥ ሚዲያ የለም ማለት አይደለም። ሚዲያ አለ፣ የመንግስት ሚዲያ አለ። የግልም ሆነው ያለባቸውን ጫና ተቋቁመው የሚሰሩ ሚዲያዎች አሉ፣ ጋዜጠኞችም አሉ። በሶሻል ሚዲያም በትራዲሽናሉ በጋዜጦችና በመሳሰሉት ላይ የሚሰሩ ጋዜጠኞችም አሉ። ስለዚህ የእነሱን አሁን አገር ውስጥ ሆነው የሚሰሩትን ጋዜጠኞች አደንቃለሁ፣ ይፈርታቸውንም ተገቢውን ሪኮግኒሽን እሰጣለሁ። ከዛ ባለፈ የኢንተርናል የውጭ ያለው የአሜሪካ መንግስትም ሆነ ሌሎች ሀገሮች ምን ማድረግ ይችላሉ ለሚለው ኢትዮጵያ ውስጥ ትልቅ የመብት ጥሰት አለ። ጋዜጠኞች እየታሰሩ ነው። ጋዜጠኞች እየተሰደዱ ነው። የመብት ተሟጋቾች በእስር ቤት ይገኛሉ። ተቃዋሚ ፓርቲ አባላቶች ትልቅ ጫና ይደርስባቸዋል። ይሄ ባለበት ሁኔታ ያለውን ሁኔታ ተገንዝቦ መንግስት ይሄንን ጫና የሚያደርገው ነገር እንዲያቆም ከኮንሰርን ያሳስበኛል ከማለት ያለፈ ተግባራዊ ነገር እንዲያደርጉ እንፈልጋለን። ከዛም በተጨማሪ ደግሞ ያሉትን ያለውን ኢትዮጵያ ውስጥ ያለውን ያለ ትንሿንም ክፍተት ቢሆን ተጠቅሞ የጋዜጠኞችን አቅም በማጎልበት ሚዲያዎችን አቅም በማጎልበት ላይ በገንዘብም ሊሆን ይችላል በሌሎች እንትኖች መርዳት ያለው ሚዲያውን እንዲያድግ መርዳት ኢትስ አንድ ሌላ ነገር ነው። ሁለት በመጨረሻ ደግሞ ጠረሽብር ህጉ ከአሜሪካ መንግስትና የውጭ የራብ ዓለም ሀገራት በእነሱ ግፊት የመጣ ህግ ነው። አሜሪካ የነበረው የ9/11ን እንትን ተከትሎ የመጣ ህግ ነው።
ክብራትና ክብራን አድማጮች ከሰኞ እስከ አርብ በየለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው እዚህ ላይ ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት።
Now this time This program has come to you from the Voice of America, Washington.